ጌፈቶተ ኬኛ ነጋት ቡላ አመሰገንታ ፋና ማራቱ The Voice of America
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ሚያዝያ 12 2013 ዓመተ ምህረት ዝግጅታችን ጀመረ። ግድያና ጥቃት እንዲቆም የሚጠይቁ ሰልፎች በአማራ ክልል የተለያዩ ከተሞች ተካሄዱ። ዘገባውን በአብይ ርዕስ እናስደምጣችኋለን። ጤና ይስጥልኝ እንደምናመሻችሁ ክብራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአትቪኦኤአምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
አስተለኝ እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጂት ታዬ ነኝ። ግድያና ጥቃት እንዲቆም የሚጠይቁ ሰልፎች በአማራ ክልል የተለያዩ ከተሞች ተካሂደዋል። በባህር ዳር፣ ደብረ ማርቆስ፣ ወልዲያ፣ ደሴ፣ ሐይቅና ሌሎች ከተሞች ውስጥ ዛሬ በተካሄዱት ሰልፎች ላይ አማራን ማሳደድ ይቁም፣ በአማራ ላይ የተፈጸመ ያለው ግድያና መፈናቀል መንግስትን ሊያሳስበው ይገባል የሚሉ መፈክሮች ተሰምተዋል። ዝርዝሩን የያዘ ዘገባ ከዜና በኋላ በምሽቱ አብይ ርዕስ እናቀርባለን። የዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ድርጅት USAID አስቸኳይ እርዳታ ለሚያስፈልጋቸው የትግራይ ክልል ተፈናቃዮችና ነዋሪዎች መርጃ እንዲውል የለገሰው 1 ቢሊዮን ብር የሚያወጣ 59,000 ሜትሪክ ቶን ምግብ ለማህበረሰቡ መከፋፈል መጀመሩን ማህበራዊ ረድኤት ትግራይ ማረት አስታወቀ። በአሁኑ ጊዜ የትግራይ ህዝብ በአስቸጋሪ ሁኔታ ውስጥ ስለሚገኝ በልማት ድርጅቱ አማካይነት ለ2.8 ሚሊዮን ህዝብ የሚደረገው ድጋፍ የወሩ ለሚቀጥሉት 6 ወራት እንደሚሰጥ የድርጅቱ ኃላፊ ተናግረዋል። ዝርዝር ዘገባ በመጽሔት ክፍለ ጊዜ እናቀርባለን። የቻድ ፕሬዚደንት ኢድሪስ ዴቢ መገደላቸው ተገለጸ። ፕሬዚደንቱ ትናንት ሰኞ ወደ ዋና ከተማዋ ወደ እንጃሚና እየገፉ ናቸው ከተባሉት አማጽያን ጋር የሚዋጉትን ወታደሮች ወደ ውጊያው ግንባር ተጉዘው በመጎብኘት ላይ እንዳሉ መገደላቸውን ነው የቻድ የጦር ሰራዊት ቃል አቀባይ ያስታወቀው። 68 ዓመቱ ዴቢ በቅርቡ በተካሄደው ፕሬዚደንታዊ ምርጫ ለ6ኛ የስልጣን ዘመን መመረጣቸው የሚታወስ ነው። የፕሬዝደንቱ ጽህፈት ቤት የመገደላቸውን ሪፖርት የሚያረጋግጥ መግለጫ እስካሁን አላወጣም። የጦር ሰራዊቱ ቃል አቀባይ በመንግስቱ ቴሌቪዥን በሰጡት መግለጫ ፕሬዝደንቱ በምን ሁናቴ እንደተገደሉ በዝርዝር የገለጹት ነገር የለም። ሀገሪቱን የሚያስተዳድር ወታደራዊ ምክር ቤት ተቋቁመዋል ብለዋል። ምክር ቤቱን የሚመሩትም የፕሬዝደንቱ ወንድ ልጅ የ37 ዓመቱ ጀነራል መሐማት ዴቢ እንደሚሆኑ ቃል አቀባዩ ተናግረዋል። ኢድሪስ ዴቢ እንደ አውሮፓውያን አቆጣጠር በ1990 ዓመተ ምህረት በመፈንቅለ መንግስት ስልጣን ከጨበጡበት ጊዜ ጀምረው ለ30 ዓመታት በትረ ስልጣኑን ይዘው ቆይተዋል። ከጥቂት ቀናት በፊት በተካሄደው ምርጫ 79% ድምጽ አግኝተው ለ6ኛቸው የስልጣን ዘመን እንደተመረጡ ነው ይፋዊ የምርጫ ውጤቶች ያሳዩት። የዩናይትድ ስቴትስ የጦር ሰራዊት የአፍሪካ እዝ አፍሪኮም በቻዱ ፕሬዚደንት ህልፈት ሐዘኑን ገልጿል። የአማጽያኑን እንቅስቃሴም እየተከታተለ መሆኑን አስታውቋል። በደቡብ አፍሪካ ኬፕ ታውን ከተማ ቴብል ማውንተን ተራራ ላይ የተነሳውን ሰደድ እሳት ለማጥፋት የከተማይቱ የእሳት አደጋ ሰራተኞች ዛሬም ሲረባረቡ ውለዋል። ሰደድ እሳቱ የዩኒቨርሲቲው ቤተ መጻሕፍት ተቃጥሏል። የአካባቢው ነዋሪዎች ቤታቸውን እየለቀቁ ወጥተዋል። ማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ መንግስት የጤና ባለስልጣናት በጆንሰን ኤን ጆንሰን ኩባንያ በተሰራው የኮቪድ-19 መከላከያ ክትባት ላይ ተጨማሪ ክትትል እያደረጉ ናቸው። ዩናይትድ ስቴትስ የበሽታዎች መከላከያና መቆጣጠሪያ ማዕከል ሲዲሲ ዲሬክተር ዶክተር ሮሼል ወለንስኪ ትናንት ሰኞ በዋይት ሀውስ በሰጡት ቃል በአንድ ጊዜ ከሚሰጠው ክትባት ጋር ተያያዥ ሊሆኑ የሚችሉ የጎንዮሽ የጤና እክሎች የገጠሟቸው ተጨማሪ ተከታቢዎች አሉ የሚሉ ሪፖርቶችን እየተከታተልን ነው ብለዋል። ቁጥራቸው ብዙ አለመሆኑ የሚያበረታታ ነው፣ ቢሆንም እነሱኑ የተገኙትን እየተከታተልን ነን ሲሉም የሲዲሲዋ ዲሬክተር አክለው አስታውቀዋል። ባለፈው ሳምንት እድሜያቸው ከ18 እስከ 48 ዓመት በሆኑ 6 ሴቶች ላይ የጆንሰን ኤን ጆንሰንን ክትባት ከወሰዱ በኋላ ያልተለመደ ነገር ግን እጅግ አደገኛ ሊሆን የሚችል የደም መርጋት መከሰቱን ተከትሎ ሲዲሲ እና የዩናይትድ ስቴትስ መንግስት የምግብና የመድኃኒት አስተዳደር ኤፍዲኤ ክትባቱ መሰጠቱ ለጊዜው እንዲቋረጥ ማሳሰቢያ መስጠታቸው ይታወሳል። የደም መርጋት እክሉ ከገጠማቸው ሴቶች መካከል አንደኛይቱ ህይወታቸው ያለፈ ሲሆን ሆስፒታል ሕክምና ላይ ያሉም ሌላ ሴት እንዳሉ ነው የተዘገበው። ዩናይትድ ስቴትስ ውስጥ የጄኤንጄውን ክትባት 7 ሚሊዮን ሰዎች የተከተቡት ሲሆን የተጠቀሰው ያልተለመደ የጎንዮሽ ችግር የተከሰተው 6ቱ ላይ እንደሆነ ነው የተመለከተው። የጆንሰን ኤን ጆንሰኑ የኮቪድ ክትባት ዩናይትድ ስቴትስ ውስጥ እየተሰጡ ካሉት የክትባት አቅርቦቶች እጅግ አነስተኛውን ቁጥር የሚይዝ ቢሆንም ሰውን መከተቡ ላይ እንዲያመነታ ሊያደርገው ይችላል ብለው የጤና አዋቂዎች እየሰጉ ናቸው። የብሔራዊ የአለርጂና የተላላፊ በሽታዎች ተቋም ዲሬክተሩ ዶክተር አንቶኒ ፋውቺ ጉዳዩን እየመረመረ ያለው የሲዲሲው ነጻ የምክክር ኮሚቴ በዚህ ሳምንት በሚያደርገው ስብሰባ ክትባቱ መሰጠቱ እንዲቋረጥ የተደረገውን ውሳኔ ያነሳዋል ብለው እንደሚጠብቁ ነው የተናገሩት። የጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ማዕከል እንዳስታወቀው በዓለም ዙሪያ በኮሮና ቫይረስ የተያዘው ሰው ቁጥር ዛሬ ከ142.1 ሚሊዮን አልፏል። ከዚህ ውስጥ በበሽታው ምክንያት የሞቱ ሰዎች ቁጥር ከ3 ሚሊዮን እንዳለፈ ነው መረጃው የሚያመለክተው። በበርካታ ሀገሮች ጸረ ኮቪድ ክትባት ዘመቻው ተጠናክሮ እየተካሄደ ቢሆንም በቫይረሱ የሚጠቁ ሰዎች ቁጥር ማሻቀቡን እንደቀጠለ ነው። በተለይ ህንድ 259,170 አዲስ ተያዦችን በአንድ ቀን እንደመዘገበች ነው ያስታወቀችው። ህንድ ውስጥ በተከታታይ በየቀኑ ከ200,000 በላይ የቫይረሱ ተጋላጮች ሲገኙ የዛሬው 6ኛ አከታታይ ቀን መሆኑን ዜናው ጨምሮ ገልጿል። 1761 ሰዎች ዛሬ ብቻ በበሽታው ህይወታቸው እንዳለፈ የህንድ መንግስት አስታውቋል። ይህም በበርካታ ወራት ውስጥ ያልታየ ትልቁ ቁጥር መሆኑን ነው አክሎ የተናገረው። ከባድ የኦክስጅን የመድኃኒትና የሆስፒታል አልጋ እጥረት መኖሩንም አስታውቋል። የቫይረሱ ተጋላጮች ቁጥር ከ15 ሚሊዮን ያለፈ ሲሆን ይህም ህንድን 31.6 ሚሊዮን ሰዎች ከተያዙባት ከዩናይትድ ስቴትስ ቀጥላ ከፍተኛውን አሃዝ የያዘች ሀገር አድርጓታል። የቀድሞ የህንድ ጠቅላይ ሚኒስትር የ88 ዓመቱ ሞንሞሃን ሲንግ ለቫይረሱ ተጋልጠው ትናንት ሆስፒታል መግባታቸውን ተያይዞ የደረሰን ዜና አስታውቋል። ዓለም ዙሪያ በኮሮና ቫይረስ የሚያዘው ሰው ቁጥር በየጊዜው እየጨመረ በመምጣቱ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ለአሜሪካውያን እንዳትጓዙ በሚለው ማሳሰቢያው ዝርዝር ውስጥ ያሉትን ሀገሮች ቁጥር በ80% ከፍ ማድረጉን ትናንት አስታውቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ታዳሽ ኃይልን የሚመለከቱ ፈጠራዎችን በማጎልበት ረገድ ሀገራቸው ከቻይና ኋላ እየቀረች መሆኗን አስታወቁ። የማስተካከያ እርምጃዎች ካልተወሰዱ አሜሪካ የዓለምን አየር ንብረት መጻኢ ሁኔታ ቅርጽ ለማስያዝ ያላትን እድል ታጣለች ነው ያሉት ብሊንከን። ሀብታሙ ስዩም ዝርዝሩን ይዟል።
የዋይት ሃውስ መሪዎች በዚህ ሳምንት የአየር ንብረት ጉባኤ ይቀመጣሉ። በዋዜማው የአረንጓዴ ኃይል አብዮት ለማምጣት ተስፋ የሰነቀችው ዩናይትድ ስቴትስ የአየር ንብረት ለውጥን መዋጋት ቅድሚያ ከምትሰጣቸው ቁልፍ የውጭ ፖሊሲ ጉዳዮች መካከል አንዱ መሆኑን አጽንኦት ሰጥታለች። ትናንት ሰኞ የውጭ ጉዳይ መስሪያ ቤት ኃላፊው አንቶኒ ብሊንከን የታዳሽ ኃይል ፈጠራዎችን በማጎልበት ረገድ ዩናይትድ ስቴትስ ከቻይና ኋላ እየቀረች መሆኗን አስጠንቅቀዋል።
It's difficult to imagine the United States winning the long-term strategic competition with China.
የታዳሽ ኃይልን አብዮት መምራት ካልቻለን በቀር ዩናይትድ ስቴትስ ከቻይና ጋር ያላትን የቆየ ስትራቴጂክ ፉክክር ታሸንፋለች ብሎ መገመት ይከብዳል። አሁን ላይ በቻይና ተቀድመናል። ቻይና ግዙፏ የፀሐይ ብርሃን መቀበያ ሰሌዳዎች፣ የነፋስ መሽከርከሪያ ተርባይን፣ ባትሪና የኤሌክትሪክ መኪኖች አምራችና ላኪ ናት። በዓለም ላይ ካሉ የታዳሽ ኃይል ፈጠራ ማረጋገጫዎች ወደ 1/3 የሚጠጉትን ይዛለች። ካልደረስንባቸው ፍላጎታችንና እሴቶቻችንን በሚያንጸባርቅ መልኩ አሜሪካ የዓለምን አየር ንብረት መጻኢ ሁኔታ ቅርጽ ለማስያዝ ያላትን እድል ታጣለች። ለአሜሪካ ሕዝብ ሊሆን የሚገባ ቁጥር የሌለው ሥራም እናጣለን።
And we'll lose out on countless jobs for the American people.
በአናፖሊስ ሜሪላንድ በሚገኘው ኬዛፔክ ቤይ ፋውንዴሽን የብሊንከን ንግግር የተሰማው የዓለም መሪዎች የአየር ንብረት ለውጥ ለመቀልበስና አብሮ ለመስራት ውይይት ለማድረግ ከማሰባቸው 3 ቀናት በፊት ነው። ዲፕሎማቲክ ምንጮች እንደሚናገሩት የቻይና ፕሬዚደንት ዢ ጂንፒንግ በዚህ ሳምንት በሚደረገው የአየር ንብረት ጉባኤ ላይ አብይ ተናጋሪ እንዲሆኑ ተጋብዘዋል። እንደ አውሮፓውያን አቆጣጠር ሚያዝያ 17 ዩናይትድ ስቴትስ እና ቻይና የጋራ መግለጫ አውጥተዋል። የዩናይትድ ስቴትስ ልዩ ልዑክ ጆን ኬሪ ከቻይና ባለስልጣናት ጋር የነበራቸውን ስብሰባ ሲያጠናቅቁ አስቸኳይ የአየር ንብረት ቁጥጥር እርምጃዎችን ለመውሰድም ቃል ገብተዋል።
ሀብታሙን ለዘገባው አመሰግናለሁ። ዩናይትድ ስቴትስ ሩሲያ በዩክሬን ድንበር አቅራቢያ የምታደርገው ወታደራዊ እንቅስቃሴና ከፍተኛ የጦር ክምችት እያሳሰባት መሆኑን በመግለጽ ሞስኮ ክራይሚያን በመውረር ከተቆጣጠረችበት ጊዜ በበለጠ ሁኔታ ሰራዊቷን በአካባቢው ማከማቸቷን አስታውቃለች። በመጨረሻም ዜና እረፍት። በታላቁ አንዋር መስጊድ ምክትል ኢማም የነበሩት ሼክ ሁሴን አሊ በድንገተኛ የልብ ህመም ከዚህ ዓለም በሞት መለየታቸው ተገለጸ። የቀብር ስነ ስርዓታቸው በነገው ዕለት ከዙህር ሰላት በኋላ ኮልፌ ሙስሊም መካነ መቃብር እንደሚፈጸም የኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤቱን የጠቀሰ የአገር ውስጥ መገናኛ ብዙሃን ዘገባ አመልክቷል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ1240 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ሚያዝያ 11 2013 ዓ.ም ምሽት ፕሮግራም ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአትቪያማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። ግድያና ጥቃት እንዲቆም የሚጠይቁ ሰልፎች በአማራ ክልል የተለያዩ ከተሞች ተካሂዱ። በባህር ዳር፣ ደብረ ማርቆስ፣ ወልዲያ፣ ደሴ፣ ሐይቅና ሌሎች ከተሞች ውስጥ ዛሬ በተካሄዱት ሰልፎች ላይ አማራን ማሳደድ ይቁም፣ በአማራ ላይ የተፈጸመ ያለው ግድያና መፈናቀል መንግስትን ሊያሳስበው ይገባል የሚሉ መፈክሮች ተሰምተዋል። አስቴር ምስጋናው ከባህር ዳር ያጠናቀረችው ዘገባ ዝርዝር ቀጥሎ ይቀርባል።
ዛሬ በአማራ ክልል ከተሞች የተካሄዱ ሰልፎች በሀገሪቱ የተለያዩ አካባቢዎች በብሔሩ ተወላጆች ላይ እየተፈጸመ ነው ያሉትን ግድያና ማሳደድ መነሻ ያደረጉ ናቸው። በባህር ዳር፣ በደብረ ማርቆስ፣ ወልዲያ፣ ደሴ፣ ሐይቅና በሌሎችም ከተሞች የተካሄዱት ሰልፎች ተሳታፊዎቹ ብሔር ተኮር ሲሉ የገለጹት ይህ ግድያና ማሳደድ እንዲቆም የተጠየቀባቸው በክልሉና በፌዴራል መንግስቱ ላይም የተቃውሞ ድምጽ የተሰማባቸው ናቸው። ሰልፈኞቹ ካሰሟቸው መፈክሮች ውስጥም አማራን ማሳደድ ይቁም፣ በአማራ ላይ እየተፈጸመ ያለው ግድያና መፈናቀል መንግስትን ሊያሳስበው ይገባል፣ ህጻናትን መግደልና ከተማን ማፍረስ ጀግንነት አይደለም፣ የወገኔ ደም ያመኛል የሚሉ ይገኙበታል።
የማሩ ያመራ
በባህር ዳር ከተማ በነበረው ሰልፍ ላይ ካገኘኋቸው ተሳታፊዎች መካከል በ60ዎቹ የእድሜ ክልል የሚገኙት አቶ አለምር ቢሻው በሀገሪቱ የተለያዩ አካባቢዎች እየተፈጸመ ነው ያሉትን ግድያና የመብት ጥሰት በአስቸኳይ ማቆም እንደሚገባ ነው ያብራሩት።
አማራ በየቦታው እየተጨፈጨፈና በገጀራ እየተገደለ ስለሆነ ይህንን ለመቃወምና ፍትህ እኩልነት እንዲመጣ በኢትዮጵያ እመኛለሁ። ለዚህ ነው የወጣሁት። እኔ የመጣሁትን ከቢሮ ወጥቼ ነው። ከአዘዋ ጀምሮ እዚህ ክልል ርዕሰ መስተዳድር ደርሰን ዞረን እየተመለስ ነው። እኔ በግሌ ታሪኬ ፍጹም አማራ ፍጹም ኢትዮጵያዊ ነኝ እና እናደዳለሁ በውስጤ። ስለዚህ ይሄ ነገር መቆም አለበት። እስከ መቼ ነው የሚቀጥለው? ምንም ማለት ማስተላለፍ ስለፈለጉ ነው።
ወጣት ጌታቸው አዱኛ ሌላው አስተያየት ሰጪ ነው።
በአሁኑ ወቅት በሀገራችን ላይ እየተከሰተ ያለው እጅግ ዘግናኝና አስቀያሚ ነገርን ምክንያት በማድረግ ነው። በተለይ የህፃናቶችን ሞት፣ የእናቶችን ሞት በማውገዝ ከዚህ በፊት ስንሰማ የነበረው በሌላ ክልል ነበር። ያም ማለት በኦሮሚያ ክልል ነበር። አሁን ደግሞ በገንዛ ክልላችን በአጣዬ ከተማ እንዳልነበረች ፈርሳ፣ ይህንን ህዝብ ማንም አልጠራው፣ ራሱ ስሜት ቀስቅሶት ነው የወጣው ህዝቡ። ስለዚህ ዋናው አላማና የመጀመሪያ ዓላማ እየታረድን ያለ ነው ኦርቶዶክስ ወይም ደግሞ ሙስሊም ስለሆነ ሳይሆን አማራ በመሆናችን አንደኛ፣ ሁለተኛ ኦነግ ሸኔ የሚለው የዳቦ ስም እንጂ የሚል ነው ዋናው ዓላማው።
አደባባይ ላይ ወጣው እንግዲህ በርካታ ህዝብ ድምፁን እያሰማ ነበር፣ ቅሬታውን እየገለጸ ነበር። እና ከዚህ ሰልፍ ምንድን ነው የምጠብቁት?
የመጀመሪያ የሁሉ የነገሮች ሁሉ መጀመሪያ ሰልፍ ነው። ዝም ብሎ ከምንም ተነስቶ የሆነ ለውጥ አይመጣም። የመጀመሪያ ሰልፍ ይኖራል። በዚህ ሰልፍ መሀል መሪዎች ይወለዳሉ። ስለዚህ እነዚህን መሪዎች ይዘን ወደፊት የመጀመሪያ ቁጥር አንድ መሆን ያለበት በሰላማዊ መንገድ አይተሸዋል። አንድ አትክልት እንኳን አልሰበረም። ይሄ በጣም ጨዋ ህዝብ ነው። ማንነቱን የሚያውቅ ስርዓቱን የሚያውቅ ነው። ስለዚህ በሰላማዊ መንገድ ይገልጻል። መሪውን ተከትሎ እነሱ በሚያደርጉት ነገር በሰላማዊ መንገድ የሚቻል ከሆነ ባይዘው የሰልፉ በጣም ቁልፍ ነገር የመጀመሪያው ቁጥር አንድ ጥያቄ እንዴት የሰው ልጅ ከእንስሳ ወርዶ የመኖር መብቱ ይነጠቃል ይነፈጋል ነው።
መቶ አለቃ ጌታቸው መኮንን ሰልፉን ከቢሮቸው ሆነው እንደሰሙ መቀላቀላቸውን ይናገራሉ።
በአማራ ብሔረሰብ ላይ በሚደርሰው የዘር ማጥፋት ዘርን ለይቶ በማጥፋት አጣዬና በሸዋሮቢት በሚደረገው የዘርን ማጥፋት ዘመቻ ያንን ለመቃወም ነው።
ጥያቄያችሁ ነው ለማን ነው እያቀረባችሁ ያላችሁ?
ጥያቄያችንን የምናቀርበው ለኢትዮጵያ ህዝብ ነው። ምክንያቱም እዚህ ያለው መንግስትም ሊሰማ አይችልም። ስለዚህ የሚሰሙ ከሆነ ለብልጽግና መሪዎች እናቀርባለን። ያው እንደ ግለሰብ ለህዝቡ ነው ጥሪ የምናቀርበው ለኢትዮጵያ ህዝብ።
እንደምመለከተው በርካታ ህዝብ ነው ወጥቶ ያየሁት እና ሰልፉን ያስተባበረው ማን ነው? እርስዎ ማን ጠርቶት ነው የወጡት?
ሰልፉን ያስተባበረው ህዝብ ነው፣ ራሱ ነው ህዝቡ ነው። አዎ እኛም ያው በየስራችን ቦታ ላይ እያለን ያው ሰልፉን እያየን የተቀላቀል ነው። ስሜቱ ሁላችንም ውስጥ ነበረ። ዘርን ለይቶ የሚገደለው ነገር እንዲቆም ለማውገዝ ነው። ሁሉም ህዝብ ነው የጠራው።
እስኪ ስምህን ግለጽልኝ።
ስሜ ቆይ ያለ አግባብ በሚደረገው ግድያ መንግስት መከላከል አለመቻሉ ለመግለጽ ነው። ለምሳሌ የአማራ ተወላጆች ያለ አግባብ በየቦታው ላይ መፈናቀልና የሞት እንትን አለ። ያንን መንግስት አስፈላጊውን ጥበቃና አስፈላጊውን መከላከል እንዲያደርግ የግንዛቤ ማስጨበጫ ነው።
ለማን ነው ጥያቄያችሁን እያቀረባችሁ?
ለመንግስት፣ ለፌዴራል መንግስት። ሀገሪቱን እየመራ ያለው ፓርቲ ይህንን ነገር አውቆ በአጣዬ፣ በኬሚሴ፣ በሌሎችም በወለጋ መስመር ላይ ያሉትን የአማራ መፈናቀልና ያለ አግባብ ብሔር ተኮር ጥቃቶችን እንዲከላከል ለማሳወቅ ነው።
በሁሉም ከተሞች የተካሄደው ሰልፍ ያለምንም የጸጥታ ችግር መጠናቀቁን አስተባባሪዎቹ አስታውቀዋል። በተመሳሳይም በሳምንቱ መጨረሻ በፍኖተ ሰላም ከተማ መሰል ሰልፍ ተካሂዶ ነበር። ይህ በእንዲህ እንዳለ የሰላም ሚኒስቴር ትናንት ባወጣው መግለጫ በተለያዩ የሀገሪቱ ክፍሎች በንጹሐን ዜጎች ላይ እየደረሰ ያለው ግድያ እንዳሳዘነው ገልጿል። በውስጥም በውጭም ተደራጅተው የሚንቀሳቀሱ የጥፋት ኃይሎች ህዝብን ከህዝብ ለማጋጨትና አንድነታችንን ለመናድ እየተንቀሳቀሱ ነው ሲልም ወንጅሏል። ህዝቡ ከጸጥታ ኃይሉ ጋር በመተባበር ችግሩን ለመፍታት መረባረብ እንዳለበትም አሳስቧል። መንግስት የጸጥታ ችግርን ለመቅረፍ በጸጥታ ማደፍረስ ስራ ላይ በተሰማሩ የጥፋት ቡድኖች ላይ ተከታታይ እርምጃ በመውሰድ የህግ የበላይነትን ለማረጋገጥና አስተማማኝ ሰላም ለማስፈን በከፍተኛ ደረጃ እየተንቀሳቀሰ እንደሚገኝም ገልጿል።
በተያያዘ የአማራ ብሔራዊ ክልላዊ መንግስት ማምሻውን በሰጠው መግለጫ በሰላማዊ ሰልፎቹ የተስተጋቡትን ጥያቄዎች እንደሚጋራቸው ገልጿል። ለጥያቄዎቹ መመለስም መንግስት የተለያዩ እርምጃዎችን እየወሰደ መሆኑን የክልሉ መንግስት ቃል አቀባይ አቶ ግዛቸው ሙሉነህ አስታውቀዋል። መግለጫውን የተከታተለችው አስቴር ምስጋናው ማምሻውን ተከታዩን ዘገባል ካለች።
የአማራ ብሔራዊ ክልላዊ መንግስት ማምሻውን በሰጠው መግለጫ በክልሉ በተለያዩ ከተሞች በተካሄዱ ሰልፎች የተነሱ ጥያቄዎች አግባብነት ያላቸው ናቸው ብሏል። የክልሉ የመንግስት ቃል አቀባይ አቶ ግዛቸው ሙሉነህ ለጋዜጠኞች እንዳብራሩት በሰልፈኞቹ የተነሱ ጥያቄዎች የክልሉ መንግስትም ይጋራቸዋል ብለዋል።
በሰልፍ ሀሳብ መግለጽ፣ ስሜቱን መግለጽ፣ ለመንግስት መልእክት ማስተላለፍ ለፌዴራል መንግስትም ለክልሉ መንግስት ህዝብ ነው። ዛሬ የተሰለፉ ወጣቶች ወይም አጠቃላይ ህዝቡ መልእክት ሲያስተላልፍ የነበረው ብዙዎቹ መልእክቶች ተገቢ ናቸው። መንግስት ወስዶ መስራት አለበት። ይህን እናምናለን።
አቶ ግዛቸው አክለውም የተፈጠረውን ችግር ለመፍታትና የተጋረጠውን አደጋ ለማስቀረት በመንግስት በኩል የተለያዩ እርምጃዎች ሲወሰዱ ቆይተዋል ብለዋል።
እንግዲህ እኛ የራሳችን የጸጥታ መዋቅር አለን። ጠላቶቻችን በአራቱም አቅጣጫ ነው ጥቃት መፈጸም የሚፈልጉት። ለረጅም ዘመናት ታስቦበት የተጠነሰሰው ሴራ እንግዲህ አሁን ላይ ደርሶ ቀደም ሲል ባሉት ዓመታትም እየፈነዳ ያለበት ሁኔታ ለምናየው ነው። አሁን ደግሞ የበለጠ ተጠናክሮ የመጣበት ሁኔታ ነው ያለው እና ይሄን መገንዘብ ያስፈልጋል። አጣዬ ላይ ያለው አጠቃላይ ሁኔታ የፌዴራል ኮማንድ ፖስቱም ስለገባ ከዛ በኋላ ኃይልም ተጨማሪ ስለገባ የሚያጠፋውን አጥፍቶ ጉዳት ካደረሰ በኋላ አንዳንድ ቦታ አጠቃላይ አጣዬ ከተማውም ጭምር የወደመበት ሁኔታ ነው ያለው። አሁን ላይ በርዷል። ወደ ሰላማዊ ሁኔታ የመምጣትና ተኩስም የቆመበት ነባራዊ ሁኔታ ነው ያለው። ይሄን አካባቢ ለማረጋጋት ጊዜያዊ ኮሚቴም ጭምር ተቋቁሞ እየተሰራ ነው ያለው። ሸዋሮቢት አካባቢ ሰው የተመለሰ ያለበት ሁኔታ ነው ያለው። አጣየ ግን ሰው ሊመለስ አይችልም፣ ቢኮዝ ንብረቱም ሀብቱም ቤቱም የወደመ ስለሆነ። ስለዚህ ይሄን ድንኳን በተለይ ደብረ ብርሃን አካባቢ ላይ ድንኳን በመዘርጋት እነዚህ ከጥቃቱ የተረፉ ዜጎችን የዕለት እርዳታ የማቅረብ አልባሳት የማቅረብ ምግብ የመስጠት ሕክምና የመስጠት ስራዎች ኮሚቴዎች ተቋቁሞ እየተሰሩ ነው ያለው። የአካባቢው ማህበረሰብ በስፋት እየተባበረ ያለበት ሁኔታ ነው ያለው። ይሄ አካባቢ የተረጋጋ ነው።
የክልሉ መንግስት ቃል አቀባይ አቶ ግዛቸው በዚህ ጋዜጣዊ መግለጫ በአማራ ብሔር ተወላጆችና በአማራ ክልል ላይ እየተሰነዘረ ያለው ጥቃት የተቀናጀ መሆኑንም አብራርተዋል።
በተጨባጭ ምሳሌ አነስቶ ለማሳየት አጣዬ አካባቢ ያለው እንቅስቃሴ በተደራጀ መንገድ በቅንጅት ጠላቶቻችን ከአንድ ሳይድ ብቻ ሳይሆን በተደራጀ የፈጸሙት ነው። ጦርነቱን አማራ ክልል መሀል ላይ ማድረግ አለብን፣ እርስ በርሳቸው ማጋጨት አለብን የሚል የጠላት ፍላጎት አለ። ለዚህ ሰለባ እንዳንሆን መጠንቀቅ አለብን። ለምሳሌ ዛሬ አዊ ዞን ላይ ከቤኒሻንጉል ታጥቆ የሚንቀሳቀሰው አማጺ ኃይል አዲስ ዓለም የሚባለው ቀበሌ ድረስ ገብቶ ጥቃት ለመሰንዘር ሙከራዎች አድርጓል። በእርግጥ የዛ አካባቢ ማህበረሰብ ቀደም ብሎ መረጃ ደርሶት ስለነበር የጸጥታ ኃይላችንም መጥቶ መልሶታል። ምልክቱ ግን ጥሩ አይደለም። በአራቱም ዳይሬክሽን ጥቃት ለመፈጸም እንቅስቃሴ ላይ ነው ያለው። ለዚህ ነው እንግዲህ ልዩ ኃይላችን በሁሉም ዳይሬክሽን ነው የተመደበው። ያልጨረስነው የጠላት ብዙ የቤት ስራ አለን። በሰሜኑ በኩል የራያና አካባቢው ወልቃይትና አካባቢው ገና ያልተጨረሰ የቤት ስራ ነው። አሁንም በእኛ ነው የሚመራው። እዚህ ላይም የጠላት ኃይል አሰፍስፎ እየጠበቀ ያለበት ቀጠና ነው። በሱዳን በኩል በተመሳሳይ ጠላት እዛም አለ። በዚህም የልዩ ኃይላችን ተወጥሮ ነው ያለው፣ የሚሊሻ ኃይላችን ተወጥሮ ነው ያለው። ይህንንም በራሳችን አቅም ነው እየጠበቅን ያለው፣ እየተከላከልን ያለ ነው። በተመሳሳይ ቅማንት አካባቢ አሁን በቅርብ ከአንድ ዓመት በኋላ እንደገና ያገረሻለ። ይሄ በማን እንደሚመራ ይታወቃል። በጽንፈኛ ኃይል የሚመራ ነው። ይህም አንድ የጠላት ቀጠና ነው። በአጎራባች ክልሎችም አካባቢ እንዲህ አይነት ፍላጎቶች አሉ። የሚቀጥሉ ናቸው፣ በቀላሉ የሚቆሙ አይደለም። ይሄ መታወቅ አለበት። ማህበረሰባችን ይሄን አውቆ ሰልፍ በዘለለ ሌላ መፍትሄ መፈለግ አለብን። የጸጥታ ኃይሉም የመንግስትም በጋራ መስራት ያለብን ነገር አለ። መደራጀትን ለምሳሌ ወጣቶች ያነሳሉ፣ ተደራጅተን ማገዝ አለብን የሚል ይሄ መልካም ፍላጎት ነው። መደራጀት አለበት። ግን መደራጀት ሲባል ዝም ብሎ መደራጀት ሳይሆን ፎርማሊ በመንግስት ቀርቦ መንግስት አደራጅቶ በልዩ ኃይል ሊሆን ይችላል፣ በሚኒሻ ሊሆን ይችላል፣ ሌላም ደግሞ ከእነሱ የሚፈለገውን በቁሳቁስ መደገፍ ሊሆን ይችላል፣ በሀብት መደገፍ ሊሆን ይችላል። እንዲህ አይነት እርዳታዎችን ያስፈልጋል። ምክንያቱም ጠላቶቻችን ብዙ ስለሆኑና የጠላቶቻችን ፍላጎት ደግሞ ማጥፋት ስለሆነ ከመጥፋት መዳን የምንችለው የአማራ ክልል መንግስትና ህዝቡ የራሱን አቅም ማደራጀት የራሱን አቅም ማጎልበት ሲሆን እንደሆነ በደንብ መታወቅ መቻል አለበት።
በሰሜን ሸዋና አካባቢው የተካሄደው ግጭት ተራ የአርሶ አደሮች ጸብ አድርጎ የሚገልጹ አንዳንድ አካላትም አስተያየት የተሳሳተ ነው ባይ ናቸው። አቶ ግዛቸው
ንግግር ትክክል አይደለም። የተደራጀ ኃይል ነው። አርሶ አደር ለአርሶ አደር ለዘመናትም አብሮ የኖረ ነው። ተጋብቶ ተዋልዶ የሚኖር ነው። ቀጣይም አብሮ የሚኖር ነው። የሁለቱ በሰሜን ሸዋና በኦሮሞ ብሔረሰብ መካከል ያለው በጥባጩ የኛው አመራር ነው። አመራር ጋር ያለው ውይይታ ነው የተዛባው። የአመራር መቀላቀል ነው መታረም ያለበት ነው። ብሬን ይዞ ድሽቃ ይዞ አንድን ከተማ ሚያጋይ አርሶ አደር አይደለም። ይሄ እኮ አገር ያወቀው ትልቅ ሀቅ ነው። በእንደዚህ አይነት ላይ መሳለቅ ትክክል አይደለም። ስለዚህ እኛ እየሰጠን ያለነው እንደ ክልል መንግስት ትክክለኛና ተጨባጭ መረጃ ነው። እየሞት ነው ያለነው በተደራጀ በጣጠቀ በሰለጠነ ኃይል። ይሄ ደግሞ ዝም ብሎ የሰፈር የመጣም ሳይሆን የውጭም የውስጥም ጠላቶቻችን በደንብ በተደራጀ መንገድ ተቀናጅተው የፈጸሙት ጥቃት ነው እንጂ ዝም ብሎ የሰፈር አጥቂ መጥቶ የሚያጠቃው ማህበረሰብ አይደለም ያጣየና አካባቢው ማህበረሰብ።
የአማራ ብሔራዊ ክልላዊ መንግስት ዛሬ የሰጠው ጋዜጣዊ መግለጫ የሰሞኑ ግጭት ከተከሰተ በኋላ ተሰጠ የመጀመሪያ መግለጫ ነው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አድማጮች፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የአሜሪካ ዓለም አቀፍ የልማት ድርጅት ዩኤስኤድ አስቸኳይ እርዳታ ለሚያስፈልጋቸው የትግራይ ክልል ተፈናቃዮችና ነዋሪዎች መርጃ እንዲውል የለገሰው 1 ቢሊዮን ብር የሚያወጣ 59,000 ሜትሪክ ቶን ምግብ ለማህበረሰቡ መከፋፈል መጀመሩን ማህበራዊ ረድኤት ትግራይ ማረት አስታወቀ። በአሁኑ ጊዜ የትግራይ ህዝብ በአስቸጋሪ ሁኔታ ውስጥ ስለሚገኝ በልማት ድርጅቱ አማካኝነት ለ2.8 ሚሊዮን ህዝብ የሚደረገው ድጋፍ በየወሩ ለሚቀጥሉት 6 ወራት እንደሚሰጥ የድርጅቱ ኃላፊ ተናግረዋል። ሙልጌታ ጽባ የስልክ ዘገባ አለው።
ማህበራዊ ረድኤት ትግራይ የእቅድና ማስተባበር ዳይሬክተር አቶ ጌታ ላይ የአሜሪካ ድምፅ እንደተናገሩት በክልሉ ጦርነት ከመጀመሩ በፊት የአንበጣ ወረርሽኝ ተከስቶ በግብርና ምርት ላይ ተጽዕኖ አሳድረዋል ብለዋል። ምርት በሚሰበሰብበት ጊዜ ጦርነቱ በመጀመሩ ምርት በአግባቡ መሰብሰብ አልተቻለም በማለት ነው የገለጹት። በዚህም በጦርነቱ ምክንያት ከ80 በላይ የክልሉ ህዝብ አስቸኳይ እርዳታ እንዲጠብቅ አድሎታል በማለት ነው አቶ ጌታቸው የተናገሩት። ህዝቡ ቤት ውስጥ የነበረው ከዛ በኋላ በመቀበል ምግብ አነሳ የለም ገጠር ያለው ህዝብ ተንቀሳቅሶ ማድረግ አልቻለም። በጦላችን ማሳ ላይ ያለ ህዝብ የተቃጠላለ ብዙ ውድበት አጋጥሟል እና ምንም እንቅስቃሴ ከዚህ ብዙ ባንክ ዝም የነበረው ሰፕላይ ቁጥር ከፍተኛ ውጥረት ነበረ። በከዛ አንጻር በተመጠር አስፈላጊ
ከባለፈው የካቲት ወር ጀምሮ ማለት ከዩኤስኤአይዲ በመተባበር በ12 ወረዳዎች አስቸኳይ እርዳታ የሚጠብቁ ሰዎችና በመቀለ እንዲሁም በመቀለና ሽረ እንዳስላሴ ከተሞች የሚገኙ ተፈናቃዮች ጨምሮ ለ1.9 ሚሊዮን ህዝብ የ2 ወር ቀለብ የምግብ እርዳታ መሰጠቱ ነው የገለጹት። 1 ቢሊዮን ብር የሚገመት 9,000 ሜትሪክ ቶን ስንዴን፣ አተር እንዲሁም ዘይት ለህዝብ መከፋፈሉ ነው የተናገሩት።
የሚሰጣቸው ባዘሩ ስንዴ፣ ዘይትና አተር ለወገን ፉል ባስኬት ያሉና የሚሰጠው ለ15 ኪሎ ስንዴ፣ 1.5 ኪሎ አተርና 0.5 ኬጂ ደግሞ ዘይት ነው።
በቀጣይ ስምንት ወረዳዎች እንዲሁም በመቀለና ሽረ እንዳስላሴ ከተሞች የሚኖሩ ከ600,000 በላይ የሚሆኑ ተፈናቃዮች በመጨመር ለ2.8 ሚሊዮን ህዝብ የምግብ እርዳታ በቀጣይ 6 ወራት በየወሩ ይሰጣል ብለዋል አቶ ጌታቸው። ህዝብ ችግር ውስጥ ነው የሚገኘው። በዚህም ደግሞ አስቸኳይ መፍትሄ ስለሚያስፈልገው ከማንኛውም ኃይል ጋር እየተነጋገርን ነው እርዳታ እያደረስን የምንገኘው ብለዋል።
ዘገባ ስናልፍ የኮሮና ቫይረስ ወረርሽኝ የፕሬስ ነጻነት እንዲገታና የተዛባ መረጃ ስርጭት እንዲስፋፋ እንዲሁም ለጋዜጠኝነት ስራ ምቹ ሁኔታዎችን የሚፈጥሩ አገሮች ቁጥራቸው እንዲቀንስ ጭምር አድርጓል ሲል የድንበር የለሹ ጋዜጠኞች መብት ተሟጋች ቡድን RSF አስታወቀ። ሊሳ ብራያንት RSF የአገሮቹን የፕሬስ ነጻነት አያያዝ አስመልክቶ በዛሬው ዕለት ለንባብ ባበቃው የ2021 ሰንጠረዡ ያሰፈረውን ዝርዝር ተከታትላ ያጠናቀረችውን ዘገባ አሉላ ከበደ እንደሚከተለው ያቀርበዋል።
የድንበር የለሽ የጋዜጠኞች መብት ተሟጋች ቡድን የፕሬስ ነጻነት ግምገማ የመገናኛ ብዙሃንን የዛሬ ይዞታ አስመልክቶ ብዙም አበረታች ወይም መልካም ዜና የያዘ አይደለም። ካለፈው ዓመት በንጽጽር ሲታይ ብዙም መሻሻል ያልታየበት ሲሆን የዓለም የፕሬስ ነጻነት አጠቃላይ ይዞታም ከቅርብ ዓመታት ወዲህ ይበልጥ እያሽቆለቆለ መሆኑን መረጃዎች ያመለክታሉ። የኖርዲክ ሀገሮችና ኮስታሪካ ዘንድሮም የሀገሮችን የፕሬስ ነጻነት አያያዝ በሚያሳየው ሰንጠረዥ ለጋዜጠኝነት አመቺ በመሆን የቀዳሚውን ረድፍ ይዘዋል። ኖርዌይ በተከታታይ ለአምስተኛ ጊዜ የአንደኝነቱን ደረጃ ስትቆናጠጥ፣ ሰሜን ኮሪያ በአንጻሩ አሁንም 180ኛዋ አገር በመሆን የመጨረሻውን ደረጃ ይዛለች። ቱርክሜኒስታን፣ ቻይና እና ጅቡቲም ሰሜን ኮሪያን ተከትለዋል። እንደ ቡድኑም ጥናት የኮሮና ቫይረስ ወረርሽኝ የየሀገራቱን የመገናኛ ብዙሃን ጭቆና ይበልጥ ለማባባስ ረድቷል። ፓውሊን አደስ መቬል የአርኤስኤፍ ቃል አቀባይ ናቸው።
This year's index, which evaluates the press freedom situation in 180 countries,
የ180 ሀገራቶችን የፕሬስ ነጻነት አያያዝ የገመገመው የአመቱ የፕሬስ ነጻነት ሰንጠረዥ እንደሚያሳየው በመረጃ ቫይረስ የሚመሰለውንና ሆነ ተብሎ የሚሰራጭ የሐሰተኛ ወይም የተዛባ መረጃን ለመመልከት ሁነኛ የሆነው የመከላከያ ክትባት የጋዜጠኝነት ስራ በአንዳንድ ሀገሮችም ሙሉ በሙሉ አሊያም ብርቱ ሊሰኝ ከሚችል እገዳ ተጽዕኖ ስር ወድቋል። ይህም በዓለም ዙሪያ ክትትል ከምናደርግባቸው ሀገራቶች 3/4ኛውን ይመለከታል።
መሪዎቻቸው ፈዋሽነታቸው ያልተረጋገጡ የኮቪድ-19 መድኃኒቶችን ለጥቅም መዋል ሲያበረታቱና ቫይረሱን የሚመለከቱ የሐሰት መረጃዎችን ሲያሰራጩ የነበሩት ብራዚልና ቬኔዙዌላ እንደ ቀደም ተከተላቸው 111ኛና 148ኛውን ደረጃ ይዘዋል። ይሁንና ያሰራጫቸው የነበሩት መረጃዎች እውነተኝነት የሌላቸው መሆኑን በመረጃ ፈታሽ ጋዜጠኞች መጋለጡን አርኤስኤፍ ጨምሮ አመልክቷል። ኢራንን፣ ግብጽንና አልጄሪያን የመሳሰሉት ደግሞ ኮቪድ-19 በየሀገሮቹ ያደረሰውን ውድመት ለመሸፋፈን ሲሉ ባለስልጣናት ጋዜጠኞችን ሲያዋክቡና የኃይል እርምጃዎችን ሲወስዱ ተስተውለዋል። እንደ ቡድኑ ሪፖርት ሌሎች መንግስታት ደግሞ በተለያዩ ምክንያቶች ጋዜጠኞችን ሲያፍኑ ነበር ይላሉ የቡድኑ ቃል አቀባይ አዲስ ሜቬል።
Even though there was a lockdown throughout the world, journalists were more attacked.
ምንም እንኳን በዓለም ዙሪያ በአመዛኙ እንቅስቃሴዎች በተገደቡበት ሁኔታ ውስጥ ብንሆንም የተቃውሞ ሰልፎችን የሚዘግቡ ጋዜጠኞች ግን ይበልጥ ጥቃት ደርሶባቸዋል። የዜና ዘገባዎችን ተዘዋውረው የሚያጠናቅሩም ብዙ ጊዜ ይታሰራሉ።
የምዕራብ አውሮፓና የሰሜን አሜሪካ ሀገሮች በሰንጠረዡ ጥሩ ደረጃ ቢያስመዘግቡም ባለፈው ዓመት በጀርመን ጽንፈኞችና የሴራ ንድፈ ሐሳብ አራማጆች ጋዜጠኞች ላይ ጥቃት ማድረሳቸውን የአርኤስኤፍ ሪፖርት አመልክቷል። ይህም ለጋዜጠኞች አመቺ በመሆን ነጩ ክልል ይሰኝ የነበረውን አካባቢ በማጥበብ ጠቅላላ ቁጥራቸው ወደ ድርዘን እንዲወርድ አድርጓል። የፕሬስ ነጻነት በአጠቃላይ በደቡብና በሰሜን አሜሪካ በተለይም ደግሞ በዩናይትድ ስቴትስ ቡድኑ አሳሳቢ ያለው አዝማሚያ መታየቱ በሪፖርቱ ተመልክቷል። አንዳንድ የዩናይትድ ስቴትስ መገናኛ ብዙሃን የኮሮና ቫይረስን የሚመለከቱ የሐሰት ዜናዎች ሲያሰራጩ፣ ሌሎች ደግሞ ያ የሐሰት መረጃ ዋጋ እንዲያጣ ማድረጋቸውን በአውሮፓውያኑ የ2020 ጥቃት የደረሰባቸው አሊያም ለስር የተዳረጉ ጋዜጠኞች ቁጥር መጨመሩን ዘግቧል። አህጉረ አፍሪካ የተደባለቀ ውጤት ማስመዝገቧን የጠቀመው የአርኤስኤፍ ሪፖርት መሻሻል ያሳዩት ብሩንዲ፣ ሴራሊዮን እና ማሊ በዘንድሮ የሀገሮቹ የፕሬስ ነጻነት ማሳያ ሰንጠረዥ የተሻለ ደረጃ ሲቆናጠጡ፣ በሰሜናዊው ክልሏ ትግራይ በተቀሰቀሰው ግጭት ትርምስ ውስጥ የገባችው ኢትዮጵያ ባለፈው ዓመት ከነበራት 2 ደረጃዎች ዝቅ ብላ 101ኛ ሆናለች ብሏል።
የምታዳምጡት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት ነው። ጆርጅ ፍሎይድን በመግደል የተከሰሰው የቀድሞ የሚኒሶታ ፖሊስ ደሪክ ሾቪን የፍርድ ሂደት ውጤት የሚወሰንበት የመጨረሻ ደረጃ ላይ ደርሷል። የአሜሪካ ድምጽ ዘጋቢ ጂሱስ ሜን ኦኒ ያጠናቀረውን ዘገባ አዳነች ፍስሐየ ታቀርበዋለች።
ለሶስት ሳምንታት ያህል ቃለ ምስክርነቶች ሲሰሙ ከቆዩ በኋላ ጆርጅ ፍሎይድን በመግደል የተከሰሰው የቀድሞ ፖሊስ ደሪክ ሻውቪን ላይ የሚሰጠው ብይን በፈራጆች እጅ ላይ ደርሷል። በተከሳሹ ላይ ፍርድ ለመስጠት የተቀመጡት ሰዎች ሻውቪንን በግድያ ተግባር ጥፋተኛ ነው የሚል ፍርድ እንዲሰጡ ለማሳመን አቃቢያን ሕግ ትላንት ሰኞ የመጨረሻ ክርክር አድርገዋል። አቃቢ ሕግ ጀሪ ብላክዌል ያብራራሉ።
Ultimately, it really isn't that complicated. And what it is you have to decide with respect
ውሎ አድሮ ስለ ጉዳዩ ለመወሰን ብዙም ውስብስብ እንዳልሆነ ግልጽ ነው። ከሚገባው በላይ ኃይል መጠቀሙን ያስከተለውን ሁኔታ ለመረዳት ከባድ አይሆንም። ትንሽ ልጅ እንኳን ሊረዳው የሚችል ነገር ነው።
ሻቪን ባለፈው ዓመት ግንቦት ወር ላይ ፍሎይድን ለማሰር ሲሞክር በጉልበቱ ፍሎይድ አንገት ላይ ተጭኖ ከ9 ደቂቃዎች በላይ በቆየበት ወቅት አንድ ተመልካች በተንቀሳቃሽ ስልኩ በመቅረጹ ለሁሉም ሊታይ ችሏል። ፍሎይድን ለህልፈት የዳረገው የቀድሞ ፖሊስ ምክንያታዊ ያልሆነ ኃይል በመጠቀሙ ነው ሲሉ አጣቢያነ ህጉ ተከራክረዋል። አጣቢ ህግ ስቲቭ ሽላይከር
Use your common sense. Believe your eyes what you see.
አእምሮአዊ ግንዛቤያችሁን ተጠቀሙ። ያያችሁትን እመኑ። ያያችሁትን አይታችኋል።
የሻውቪን ጠበቃ በበኩሉ ሻውቪን ያደረገው እንደዚህ አይነት ሁኔታ ማንም ምክንያታዊ የሆነ ፖሊስ ሊያደርገው የሚችል ነገር ነው ሲል ተከራክሯል። የሻውቪን ጠበቃ ኤሪክ ኔልሰን
In this case, the totality of the circumstances that were known to a reasonable police officer
በእንደዚህ ሁኔታ ላይ አንድ ምክንያታዊ የሆነ ፖሊስ ሊያደርግ የሚችለውና የሚያውቀው ይህን ነው። የተጠቀመው ኃይል አይነት ለእይታ ባያስደስትም የሚፈቀድ የኃይል አጠቃቀም ነው።
ጠበቃው ስለ ፍሎይድ ህልፈት ምክንያትም ተከራክሯል። የነበረው የጤና መቃወስና የወሰደው አደንዛዥ መድኃኒት ለህልፈቱ ሚና ነበራቸው ይላል።
They just want you to ignore significant medical issues that presented to Mr. Floyd and the failure of the state's experts to acknowledge any possible
ለፍሎይድ ህልፈት አስተዋጽኦ ያደረገውን በጉልህ የሚታየውን የጤናው ሁኔታ ችላ እንድትሉት ይፈልጋሉ። የክፍለ ግዛቲቱ ጠበብት የጤናው ሁኔታ ለህልፈቱ ምክንያት ሊሆን የሚችልበትን እድል ለማየት ዓለም ሞክራቸው ራሱ የህክምና ሳይንስን አእምሮአዊ ግንዛቤና ምክንያታዊነትን አለመቀበል ይሆናል።
ፍርድ ለመስጠት የተሰየሙት ሰዎች በተከሳሹ ላይ ለመፍረድ በመከራከር ሂደት ባሉበት ወቅት ገለልተኛነታቸውን እንዲጠበቅ ሲባል ከተቀረው ማህበረሰብ ተገልለው ይቆያሉ። የፍርድ ውሳኔ ላይ ለመድረስ ሁሉም ፈራጆች በአንድ ድምጽ መወሰን ይኖርባቸዋል። ጠበቃ ማት ማኒንግ
One person on the jury holding out and voting not guilty.
ከፈራጆቹ መካከል አንድ ሰው ጥፋተኛ አይደለም የሚል ድምጽ ቢሰጥ ወይም ጥፋተኝነቱ አይታየኝም ቢል ተከሳሹ አይፈረድበትም ማለት ነው።
የፍሎይድ ሞት በዩናይትድ ስቴትስ ዙሪያ ለወራት ያህል የዘለቀ ተቃውሞ አስከትሏል። አሁን ደግሞ ማህበረሰቦች የተከሳሹን የፍርድ ውጤት እየተጠባበቁ ነው። ብዙ ሰዎች የአሜሪካ የፍርድ ስርዓት የሚፈተንበት ጊዜ ሆኗል ይላሉ።
አሁን መጪውን ሀገራዊ ምርጫ የተመለከቱ ዘገባዎች የሚቀርብበት ሰዓት ላይ እንገኛለን። ምርጫው ሰላማዊና ዲሞክራሲያዊ በሆነ መንገድ እንዲካሄድ የክልሉ መንግስት ውስጣዊና ውጫዊ የጸጥታ ስጋት ያለባቸውን ጉዳዮች ቀደም ብሎ መፍታቱን የሲዳማ ክልል ፕሬዝዳንት አቶ ደስታ ለዳሞ ተናገሩ። ክልሉ ምርጫውን የኮቪድ-19 ወረርሽኝ ስርጭትን በማያስፋፋ ሁኔታ ለማካሄድ ዝግጅት እያደረገ መሆኑንም ገልጸዋል። የሲዳማ ክልል ምክር ቤት አምስተኛ ዙር ሁለተኛ መደበኛ ጉባኤ የክልሉን የዘጠኝ ወር የስራ አፈጻጸም በሐዋሳ ከተማ በመገምገም ላይ ነው። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ አለው።
የሲዳማ ክልል ፕሬዝዳንት አቶ ደስታ ለዳሞ እንዳሉት ስድስተኛው አግራውና ክልላዊ ምርጫ በክልሉ ያለ እንከን እንዲካሄድ ግጭት የሚያስነሱ ጉዳዮችን የክልሉ መንግስት ቀድሞ እየፈታ ነው።
የውጭ ጸጥታ ብለን የምናስበው ከአጎራባች ዞኖችና ወረዳዎች ጋር ያለው መስተጋብርና ግንኙነት ቀደም ብሎ በነበረው ሁኔታ አልፎ አልፎ ግጭት የሚታይበት ነው። ስለዚህ በዙሪያ ካሉ ወረዳዎች ጋር የሚኖረው ግንኙነት ከዚህ በኋላ በግጭት መልክ ሳይሆን በመተጋገዝ መልክ ሊቀጥል እንደሚገባ በማሰብ ለዛ ግብ ተፈጻሚነት ነው እየሰራን የቆየ ነው። ይህንን ወስደን ያየን እንደሆነ በዙሪያ ሲዳማ ክልል የሚዋሰንባቸው አጎራባች ወረዳዎችና ዞኖች ጋር በቅንጅት በመስራታችን ቀደም ብለው ግጭት ተፈጥረው ተፈናቅለው የነበሩ የማህበረሰብ አካላት ጭምር ከሰላም ወርዶ የአብሮነትና የአንድነት ግንኙነታችን በማጠናከራችን ወደ ቀያቸው እየተመለሱ ያሉበትና ከመፈናቀል አልፎ በቋምነት መኖር የጀመሩበት በዚሁም ሂደት ከተመስዋችነት ወደ አምራችነት እየተቀየሩ ያሉበት ሁኔታ ነው ማየት የሚቻለው። በዚህ አሁን ለምሳሌ ብላቴ ዙሪያ ወረዳ ተብሎ በሌላ ከተማና ዙሪያ ላይ የነበረው ግጭት ብዙ ሰው ህይወት የቀጠፈ ነበረ። እንደዚሁ በሲዳማ በኩል ወደ 29 ሺህ ሰው የተፈናቀለበት፣ በኦሮሚያ በኩል እንደዚሁ ሰፊ ሰው የተፈናቀለበት ነው። ይሄ ከሰላም ወርዶ ህዝብ ለህዝብ ግንኙነቱ ተጠናክሮ በአሁኑ ጊዜ ሁለቱም ማህበረሰቦች ተቀራርበው እየሰሩ ያሉበት ሁኔታ፣ ሰው ወደ ቀዬው እየተመለሰና እያለማ ያለበት ሁኔታ ነው ማየት የሚቻለው። ሌሎችም እንደዚሁ በዙሪያ ያሉ ከአጎራባች ከሌሎችም ዞኖች ጋር ያሉ ያለው ሁኔታ በሰላማዊ መንገድ በአመቱ ውስጥ በተደረጉ ውይይቶችና ግንኙነቶች ግጭት የሚባባስበት አዝማሚያ ሳይሆን የነበረው ግጭት ወደ እርቀ ሰላም በማምጣት በባህላዊ መንገድ በመፍታትና አብሮነትና አንድነት በሚጠናከርበት ሁኔታ ነው እየተሰራ ያለው። የውስጥ ሰላማችንን በሚመለከት በተለያዩ ምክንያቶች የሚፈጠሩ አለመግባባቶች ተደራጅተው ደግሞ ትንኮሳ ለመፍጠር የሚደረጉ ሁኔታዎች፣ በህግ አለመገዛት ወዘተ የሰላም መደፍረስ ዋና ምንጭ ሆነው ያገለግላሉ። እነዚህ ስራ አጥነትም ወዘተ ተደምረው እንግዲህ ሰላም እንዳይረጋጋ የሚያደርጉ አዝማሚያዎች ናቸው። ከዚህ አንጻር የሰላም መደፍረስ ምክንያት የሚሆኑ ጉዳዮችን ለቅመን በመፍታት ከዛ ባለፈ በምቹ ሁኔታ ውስጥ ግን ተገቢ ባልሆነ መንገድ ለመንቀሳቀስ የሚፈልግ ጉልበተኛ ካለ የህግ አቅማችንንም በማሳደግ ጸጥታ መዋቅሩንም በሚገባ በማደራጀት የህግ በላይነትን በማረጋገጥ ሌት ቀን የምንሰራቸው ስራዎች መሰረት ያደረገ ሰላም የማረጋገጡ ስራ ነው እየሰራን ያለ ነው።
የሲዳማ ብሔራዊ ክልላዊ መንግስት 10ኛው የኢትዮጵያ ክልል ሆኖ ከተደራጀ በኋላ በክልሉ የሚደረግ የመጀመሪያው ምርጫ ሲሆን ያካሄደው ውሳኔ ህዝብ ለዚህኛው ምርጫም ተሞክሮ መሆኑን ገልጠው ልምዱን ተግባራዊ እናደርጋለን ብሏል።
ይህ ምርጫ በተሳካ ሁኔታ ለመፈጸም ቀደም ብለን ሬፈረንደም ያካሄድንበት ተሞክሮ መለስ ብሎ ማየት ያስፈልገን ነበረ። ለምሳሌ በዛን ጊዜ የነበረው የመራጭ ቁጥር የአሁኑን እቅድ መነሻ ለማድረግ ተጠቅምንበታል። በዛን ጊዜ የነበሩ ምርጫ ጣቢያዎች አሁንም ለማስቀጠል የሚኖረንን የምርጫ ጣቢያ ለመወሰን እንደ ግብዓት ወስደናል። በዛን ጊዜ ህዝቡን ያነቃነቅንበት ያንቀሳቀስንበት የአሰራር ሂደት የንቅናቄ ስራዎቻችን ለአሁኑም ምርጫ ስኬት የራሳቸው ግብዓት ሆነው እንዲያገለግሉ ቀምረናል። እነዚህን ሁሉ እንደ መነሻ በመጠቀማችን በአሁኑ ጊዜ ያለው የመራጭ ምዝገባ አሃዝ ባለን መረጃ መሰረት ከ80% በላይ መመዝገብ ያለበት ሰው የተመዘገበበት ሁኔታ፣ እንዲመዘገብ የተደረገበት አግባብ ግን በአደረጃጀትና ንቅናቄ በመፍጠር ጊዜው ሳልፍ እንዲመዘገብ የተደረገበት ሁኔታ፣ ከምዝገባ በኋላ ግን ውሳኔ ማሳረፍ የእያንዳንዱ ካርድ የያዘው ሰው ነጻ መብቱ መሆኑንም እንደዚሁ ግምት ውስጥ በማስገባት እየሰራን ያለነውን ስራ ካለፈው አፈጻጸም ልምድ የወሰንበት መሆኑን ማየት ይቻላል።
የሲዳማ ክልል በኮቪድ-19 ወረርሽኝ ክፉኛ እየተጎዱ ካሉ ክልሎች ውስጥ አንዱ ሲሆን በክልሉ የሚደረገው ምርጫም ይህንን ከግምት ያስገባ ይሆናልም ብሏል።
በዛን ቀን የብዙ ሰው የሚወጣና ብዙ ንክክል ሊኖር እንደሚችል ሊታሰብ ይደረጋል። ሌሎች ቁሳቁሶችና ግብዓቶች ዙሪያ ሳኒታይዝ የማድረግ እና ንጽህናውን የመጠበቅ ስራ በቅንጅት የምንሰራ ይሆናል። በተረፈ አፍና አፍንጫ የመሸፈኑ ስራ በትኩረት የሚሰራን አስቀድመን ግንዛቤ የምንፈጥር ምናልባት የግብዓት ችግር ለሚገጥመውም አስቀድመን ገዝተን የምናዘጋጅበት ሁኔታም እንከተላለን ብለን እያሰብን ያለ ነው። በአጠቃላይ የኮቪድን ስርጭት ለመግታት የማህበረሰብ አደረጃጀትና ግንዛቤ የመፍጠሩ ስራም በትኩረት እየሰራን ያለ ነው። እዚህ ላይ ያለው ጉድለት በተሰራው ልክ ማህበረሰቡ ምላሽ ያለመስጠት ጉድለቶች ይታያሉ። እነዚህን ሁሉ ቀርፈን የሚፈለግ ውጤት ለማምጣት በዛሬ በምክር ቤቱም በምናደርገው ውይይት የጋራ ኃላፊነት ወስደን ሁሉም የሚዘምትበት ሂደት ይፈጠራልና በድምሩ እነዚህ ሁሉ ችግሮችን አልፈን ሰላማዊና ዲሞክራሲያዊ ታማኝነት ያለው ምርጫን ፈጽመን አጠቃላይ ክልላዊና ሀገራዊ ኃላፊነታችንን በእኛ በኩል ያለውን በአግባቡ እንወጣለን ብለን አቅደን እየሰራን ያለ ነው።
የሲዳማ ክልል ምክር ቤት 5ኛ ዙር 2ኛ መደበኛ ጉባኤ የክልሉን የ9 ወር የስራ አፈጻጸም በመገምገም ላይ ይገኛል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን amharic.voanews.com ላይ እንገኛለን። @voaamharic የፌስቡክ ገጻችን ላይ የቀጥታ ስርጭታችን እየተላለፈ ይገኛል። #voaamharic ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ voa.horn.mobi ላይ ታገኙናላችሁ። ከሰኞ እስከ አርብ አህዱ ራዲዮ 94.3 ላይም እንገኛለን። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ታገኛላችሁ። ለአስተያየቶቻችሁ ተዘዋዋሪ የስልክ መስመራችን 2022059942 የውስጥ መስመር 14 ነው። በድምጽ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩ 202-251-3505 በሚለው ቁጥራችን ዋትሳፕ ብቻ ተጠቅማችሁ መልእክት አኑሩልን። የኢሜል አድራሻችን ደግሞ horn@vnews.com ነው። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዕለቱ ዋና አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ተከታዩ መሰናዶ እንለፍ። የዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት USAID በትግራይ የአደጋ ጊዜ ምላሽ ሰጪ ቡድን መሪ የሆኑት ኤምሊ ዴኪን በትግራይ ክልል ተጎጂ ለሆኑ ተፈናቃዮች አስፈላጊውን የሰብአዊ እርዳታዎችን እየሰጡ መሆኑን ተናግረዋል። የአሜሪካ መንግስት እስካሁን በክልሉ ባለው ግጭት ተጎጂ ለሆኑ ሰዎች እርዳታ የሚውል ወደ 305 ሚሊዮን ዶላር ማውጣቱንም አስረድተዋል። የቡድን መሪዋን ያነጋገረው የቪኦኤ ትግርኛ ክፍል ባልደረባችን በትረ ስልጣን ነው። ደረጀ ደስታ ያቀርበዋል።
የዩናይትድ ስቴትስ መንግስት ዓለም አቀፍ የልማት ድርጅት USAID በትግራይ የአደጋ ጊዜ ምላሽ ሰጪ ቡድን መሪ ኤምሊ ዴኪን በኢትዮጵያ ትግራይ ክልል በግጭቱ የተጎዱ ወገኖችን ብዛትም ሆነ የሁኔታውን አሳሳቢነት በመግለጽ ድርጅታቸውም ሆነ አጋሮቻቸው በመስጠት ላይ የሚገኙትን ሰብአዊ እርዳታ እንደሚቀጥሉበት ተናግረዋል። በተለይ በሽሬ አካባቢ ቁጥሩ እጅግ ከፍተኛ የሆነ የተፈናቃይ የህዝብ ክምችት እንዳለ እናውቃለን። ስለዚህ እነዚያ ሰዎች በስፍራውም እንደደረሱም የሚያስፈልጋቸውን የነፍስ አድን አቅርቦት ሁሉ እንዲያገኙ ብዙ ጥረት ይደረጋልም ብለዋል።
We know in Tigray right now that overall there is an estimated, according to the UN, an estimated 4.5 million people who are in need of humanitarian assistance, and that is a significant caseload. And so we
አሁን ወቅት ትግራይ ውስጥ በተባበሩት መንግስታት ድርጅት ግምት መሰረት በጠቅላላው ወደ 4.5 ሚሊዮን ሰዎች የሰብአዊ እርዳታ እንደሚሹ እናውቃለን። ያ እጅግ በጣም ከባድ የሆነ ስራ ይጠይቃል። ስለዚህ ከአጋሮቻችን ጋር በመሆን የህይወት አድን እርዳታ ለሚያስፈልጋቸው ሁሉ በትክክል ተደራሽ መሆናችንን ለማረጋገጥ መስራታችንን ቀጥለናል።
በአሁኑ ሰዓት እርዳታ ለመስጠት በማይቻልበት አስቸጋሪ ሁኔታ ውስጥ ያሉ በርካታ ሰዎች መኖራቸውን እናውቃለን ያሉት ኤምሊ ያም በጣም አሳሳቢ መሆኑን ተናግረዋል። እርዳታ ወደሚያስፈልጋቸው ወደነዚህ ሰዎች ዘንድ ለመድረስና አጋሮቻችንም የሚያገኙአቸው መሆኑን ለማረጋገጥ በኤምባሲያችን በኩል ከኢትዮጵያ መንግስት ጋር እየሰራን ነው ብለዋል። አንዳንድ ችግሮች አሉ። ተረጂዎችን አጋሮቻችን በቀላሉ ሊያገኙአቸው የሚችሉባቸው አካባቢዎች በትላልቅ ከተሞችና ከዋና ዋና መንገዶች አቅራቢያ ባሉ አካባቢዎች ነው ካሉ በኋላ ስለሆነም እርዳታው አቅርቦት ሊደርሳቸው ባልተቻለባቸው አካባቢዎች በመድረስ እርዳታውን ላላገኙት ሰዎች ለመድረስ እንዲቻል ከተባበሩት መንግስታት አጋሮች ድርጅቶች ጋር እየተሰራ መሆኑንም ገልጸዋል። በአጠቃላይ ግን ለህዝቡ በሚያስፈልገው የእርዳታ መጠንና አይነት የተነኩ መሆኑንም ኃላፊዋ ሲገልጹ እንዲህ ብለዋል።
We have been very struck by the vast number of humanitarian needs across many different sectors including food security,
nutrition, health, water sanitation, hygiene.
ለሰብአዊ እርዳታ ዩናይትድ ስቴትስ መንግስት እስካሁን ወደ 305 ሚሊዮን ዶላር ለግሷል ያሉት ኃላፊዋ ይህ እርዳታ በጣም አስፈላጊ ለሆኑ የምግብ እርዳታዎች፣ ለውሃ፣ ለመድኃኒት አቅርቦት፣ በክልል ውስጥ ለተፈናቀሉ ሰዎች ደህንነቱ የተጠበቀ መጠለያ ማቅረብና ከግጭት አካባቢዎች የሚሸሹ ሰዎችንም ደህንነት ለመጠበቅ የሚረዱ የተለያዩ ድጋፎችን ለመስጠት የዋለ ነው ብለዋል። ለመጠለያ እንዲውሉ በቅርቡ ወደ ሀገር ውስጥ ስለገቡት እቃዎችም የተደሰቱ መሆኑን ኃላፊዋ እንደሚከተለው ገልጸዋል።
Very excited because we were just able to airlift 1500 rolls of plastic sheeting from our warehouses in Dubai directly to Addis.
ትግራይ ክልል ውስጥ እየተካሄደ ባለው ግጭት ተጎጂ ለሆኑ ከ82000 በላይ ሰዎች ለሚቀልሷቸው ያስቸኳይ ጊዜ መጠለያዎች መከለያ የሚሆን 1500 ጥቅልና ጠንካራ የፕላስቲክ መሸፈኛዎችን በአውሮፕላን ከዱባይ አጓጉዘን አዲስ አበባ በማስገባታችንም ደስ ብሎናል። እነዚህን ወደ መቀሌ፣ ሽሬና እርዳታው እጅግ በጣም ወደሚያስፈልጋቸው አካባቢዎች እናጓጉዛለን።
ከምናደርጋቸው ሌሎች ነገሮች ብዙ ሰብሎች መውደማቸውንና የሰዎችና የገበያ ቦታዎች መስተጓጎላቸውን ተገንዝበናል። ብዙ ሚሊዮን ሰዎች ቤቶቻቸውን ለቀው እንደተሰደዱም ይታወቃል ያሉት የዩኤስኤድ ኃላፊ ኤምዲዲከን በምግብ አቅርቦት በኩል ለተረጂዎቹ አሁን እየተደረገ ያለውን ድጋፍ እንደሚከተለው ገልጸዋል።
We have been ramping up our food security assistance and have provided about 206,000 metric tons of wheat, yellow split peas, vegetable oil.
አሁን የምንሰጠውን የምግብ እርዳታ በማጠናከር ወደ 106,000 metric tons ስንዴ፣ የምግብ ዘይት እንዲሁም ልዩ የተመጣጠነ ምግብ ከዚያ ውስጥ ደግሞ ወደ 4 ሚሊዮን ህዝብ በተመጣጠነ የምግብ ጥራት የተጎዱ ወደ 400,000 የሚደርሱ ህጻናትና ሴቶችን ጨምሮ መመገብ የሚችል ነው። ከአጋሮቻችንም ጋር በመሆን ወደ 140,000 ለሚሆኑ ሰዎች ንጹህ የመጠጥ ውሃ ለማዳረስ እንዲሁም የንጽህና መጠበቂያ ቁሳቁሶችንና የውሃ መቅጃና ማጠራቀሚያ እቃዎችን ለማቅረብ እየሰራን ነው።
አጋሮቻችን የመድኃኒት አቅርቦትን ደህንነታቸው በተጠበቀ ስፍራ እንዲያኖሩና ለሴቶችና ህጻናት የምክር አገልግሎት በመስጠት እንዲሁም በግጭቱ የተነሳ ከወላጆቻቸው የተነጠሉ ህጻናትን ከቤተሰቦቻቸው ጋር መልሶ በማገናኘት እንዲሁም የመጠለያ ፍላጎቶችን ለማሟላት ከኢትዮጵያ መንግስትና ከሰብአዊ እርዳታና ሰጪ አጋር ድርጅቶቻችን ጋር በመሆን ከክልሉ የተፈናቀሉ ዜጎችን በሽሬና አካባቢው ለማስፈር የሚረዱ መጠለያዎችን እየሰራን ነው በማለት USAID በትግራይ ያደረገ ያለውን ነገር ዘርዝረዋል። ዋንኛው ትኩረታችን ያደረግነው ኢትዮጵያ ውስጥ በትግራይ ክልል ለቀሩት ይሁን እንጂ በሱዳን ያሉትን ስደተኞችን ከዓለም ምግብ ድርጅት አማካይነት አጣዳፊ የምግብ እርዳታዎችን እንሰጣለን ብለዋል። እስካሁን ትግራይ ውስጥ በሚሰጡት ሰብአዊ አገልግሎት ሊጠቅሱት የሚችሉት ምንም አይነት ችግር ያልደረሰባቸው መሆኑን የገለጹት የUSAID ኃላፊዋ በዩናይትድ ስቴትስ መንግስት በኩል ለትግራይ ህዝብ ትልቅ ድጋፍ ያለ ይመስለኛል። እርዳታችንን የምንቀጥልበት ሲሆን ከአጋሮቻችን ጋር በመስራት የሚሰጠው ሰብአዊ እርዳታ በሚያስፈልገው መጠን መሟላቱን ለማረጋገጥ ሌሎች ለጋሽ ድርጅቶችም በክልሉ ላለው ችግር እርዳታቸውን እንዲለግሱ እናበረታታለን ማለታቸውን ከቪኦኤ ትግርኛው ክፍል የተላከልን የበትረ ስልጣን ዘገባ ያስረዳል።
ተከታዩ በሰናዶ ንግድና ምጣኔ ሀብት ነው። የኢትዮጵያ ብሔራዊ ባንክ አገልግሎት ላይ ያሉትን ባንኮች ጨምሮ አዳዲስ የሚመሰረቱ ባንኮች የተከፈለ አነስተኛ ካፒታላቸው ከ500 ሚሊዮን ወደ 5 ቢሊዮን ብር ከፍ እንዲል ባለፈው ሳምንት ባወጣው መመሪያ ወስኗል። ከመጋቢት 4 2013 ዓ.ም ጀምሮ ተፈጻሚ ይሆናል የተባለው መመሪያ ባንኮች ተዋህደው ካፒታላቸውን እንዲያሳድጉ ወይም እንዲፈርሱ የሚያስገድድ መሆኑን ተመልክቷል። አንድ ስማቸው እንዳይጠቀስ የፈለጉ የባንክ ባለስልጣን ለአሜሪካ ድምጽ እንደተናገሩት መጪዎቹ ትናንሽና አዳዲሶቹ ባንኮች ቀርቶ አሁን ያሉት አብዛኞቹ ባንኮች የማበደር አቅማቸው ደካማ በመሆኑ የባንኮችን አቅም ማጎልበት አስፈላጊ ነው ብለዋል። የኢኮኖሚ ባለሙያውና መምህሩ ፕሮፌሰር አልማየሁ ገዳ ደግሞ ውሳኔውን እጅግ በጣም የሚደግፉት መሆኑን ተናግረዋል። እሳቸው የሚደግፉበት መንገድ ግን የተለየ ከኢኮኖሚው ይልቅ ፖለቲካዊ አንደምታና ጠቀሜታ ያለው መሆኑን ይገልጻሉ። ባለሙያዎቹን ያነጋገረው ደረጀ ደስታ ተከታዩን ዘገባ አዘጋጅቷል።
ለጉዳዩ ቅርበት ያላቸውና ስማቸውን መግለጽ ያልፈለጉ አንድ የባንክ ባለስልጣን ለአሜሪካ ድምጽ እንደተናገሩት የብሔራዊ ባንኩ ውሳኔ በመሰረተ ሐሳብ ደረጃ የሚደገፍ ነው ብለዋል። ውሳኔውንም ሲያስረዱ የካፒታል መጠን እንዲያድግ የተፈለገበት ምክንያት ካፒታላቸው እንዲያድግ የተደረጉ ባንኮች የማበደር አቅማቸውን እንዲያሳድጉ ይረዳል። የካፒታል መጠኑ ዝቅተኛ የሆነ ባንክ የማበደር አቅሙ አነስተኛ ነው። እነዚህ ትናንሽ ባንኮች ማበደር የማይችሉ ዝም ብለው የችርቻሮ ባንክ ሆነው ከሰሩ ለኢኮኖሚው ብዙ ፋይዳ አይኖረውም። ባንኮቹ ከማይክሮ ፋይናንስ የዘለለ ሚናም አይኖራቸውም ብለዋል። ሁለተኛው ምክንያት ደግሞ ከባንክ ስራ ተያይዞ የሚመጣውን አደጋም ለመከላከል ያስችላል ብለዋል። ከአስቀማጮች የሰበሰብከውን ገንዘብ አንድ ችግር በደረሰ ጊዜ መልሰህ የመስጠት አቅም ሊኖርህ ያስፈልጋል። ትንሽ ባንክ ስትሆን ያ አቅም አይኖርህም። ስለዚህ ትናንሽ ባንኮች በበዙ ቁጥር ያን መቆጣጠር አስቸጋሪ ያደርገዋል። በቁጥር በርካታ የሆኑ ግን አነስተኛ የካፒታል መጠን ያላቸው ባንኮች በብዙ ጊዜ የሴክተሩን ጤናማነት አደጋ ላይ ሊጥሉ ይችላሉ። ሌላው ምክንያት መንግስት ለሚያስበው የካፒታል ገበያው የሚሳተፍ ሊቀንስ ይችላል። በዚህ የተነሳ መንግስት ትናንሽ ባንኮችን አልፈለገም ብለዋል። ባለስልጣኑ እንደሚሉት ውሳኔው አሁን ወደ ስራ ሊገቡ መንገድ የጀመሩ ወደ 20 የሚጠጉ ትናንሽ ባንኮችን ከመንገድ ሊያስቀር ይችላል። ምክንያቱም ይህን 5 ቢሊዮን ብር ለማሰባሰብ ይቸገራሉ። በዚህ የተነሳ ያላቸው አማራጭ ወይ የተባለውን ገንዘብ ማሟላት ወይም ተሰባስበውና ተዋህደው አንድ ጠንካራ ባንክ መመስረት ይኖርባቸዋል። ባለስልጣኑ እንደሚሉት የመንግስትም ሐሳብ ይሄው ነው። በአዲስ አበባ ዩኒቨርሲቲ የኢኮኖሚክስ መምህር የሆኑት ፕሮፌሰር አለማየሁ ገዳ መንግስት ምን አስቦ ይህን ውሳኔ እንዳስተላለፈ ባያውቁም እሳቸው ግን ውሳኔውን የሚደግፉበት የተለየ ምክንያት እንዳላቸው ይናገራሉ።
አሁን እንደምታየው በጣም ትንሽ ባንኮች እየበዙ ብታያቸው ወይ የያዙት መልክ ወይ የዘውጌ ነው። ለምሳሌ የኦሮሚያ ባንክ አለ፣ የአማራ ባንክ አለ፣ ነገ ደግሞ የሲዳማ ባንክ፣ የሶማሌ ባንክ እያለ ሊሄድ ነው ማለት። ስለዚህ በእኔ ግምት ይሄ ካፒታል ሬይዝ መደረጉ በጣም ጥሩ ይመስለኛል። ለምን እነዚህ ካልቻሉ መርጅ ለምሳሌ ኦሌስ እንደውም ጽፋለሁ ብዬ ነበር እዚህ ነገር ነው። የኦሮሞና የአማራ ባንክን አስገድደህ ማዋሃድ ነው፣ ሁለት አንድ ባንክ አድርጎ ስለ አለበለዚያ ምንድነው ቢዝነሱን ይከፋፍሉትና በጎን ሌሎች ስራ ሰዎችንም ያውካሉ። ስለዚህ ይሄ ፕሮፖሊስ ነው ብዬ ነው እንደውም እኔ መንግስትን ኢንከሬጅ ማድረገው መርጅ እንዲያደርጉ ያደርጋቸው በተለይ ኤትኒክ የሆኑትን ባንኮች።
ይህ ችግር አሁን ብቻ ሳይሆን ቀደም ሲል በነበሩ ባንኮችም ላይ የሚታይ መሆኑን ፕሮፌሰር አለማየሁ ይገልጻሉ።
ሁለተኛ ደግሞ ያላፈጠጡ ደግሞ አለ። የምር የበፊቶችንም ባንክ በጀርባቸው ብታያቸው ብዙዎቹ የዘውጌ መልክ ያላቸው። ይሄ ደግሞ ለሀገር ግንባታ ጥሩ አይደለም ለእኔ ግምት። ምክንያቱም በየጎጡ ባንክ ከከፈትክ ልክ ልዩ ኃይል እንደምትለው እየከፈትክ ነው ማለት ነው በፋይናንሻል ኤሪያው። ስለዚህ በእኔ ግምት እነዚህ ሬዝ ማድረጉ ካፒታሉ አንደኛ ተጠረቃቅሞ ከየትም ሃይማኖት ከየትም ጎሳ ዘር የሆኑ ተጠረቃቅሞ አንድ ላይ እንዲመጡ ሊያደርጋቸው ይችላል። ሁለተኛ እኔ መንግስት ቢሆን እነዚህ በተለይ የኒክ ባንኮችን አግዳለሁ ወይም እንዲዋሃዱ አስገድዳለሁ። ብዙ ነገር ልነግርህ እችላለሁ ይዘው የሚያደርሱት ከሚጠቅሙት ይልቅ በአገር ደረጃ ስናየው። ስለዚህ ቆንጆ ፖሊሲ ነው ብዬ ነው የምገምተው።
ፕሮፌሰሩ ባንኮች በሃይማኖትና በጎሳ መደራጀት የለባቸውም ይላሉ።
የሚያያዘው ሌላ ምንድን ነው ደግሞ በእኔ ግምት ባንኮች በሃይማኖትና በጎሳ መደራጀት የለባቸው ብዬ ነው ማምነው። አሁን ቀጥሎ የሃይማኖት ሊመጣ ይችላል። ኦልሬዲ ኢስላሚክ ባንክ ጀምሯል። ቀጥሎ ደግሞ የኦርቶዶክስ ባንክ ቢመጣል፣ ቀጥሎ ደግሞ የፕሮቴስታንት ቢመጣል፣ ከዛ ቀጥሎ የዋቄ ባንክ ቢመጣል። ስለዚህ እነዚህ አይነት ነገሮች ለምሳሌ እኔ በዚህ ሰሞን የሱዳን ኢስላሚክ ባንኪንግ ላይ እያጠናሁ ነበር እና በጣም ኢስላሚክ ባንኪንግ በጣም አሪፍ እንደውም ከዘመኑ ባንክ የተሻለ በጣም ቆንጆ ነው። ግን ይሄ ባንክ ባሉት ባንኮቻችን መሰጠት ይችላል። ይሄ የሰርቪስ የተለያዩ ሰርቪሶች አሉ እና ሙሻረካ የሚባሉ አሉ። ሱዳን ውስጥ በተለይ በጣም የረጠቁበት ጉዳይ ቆንጆ ነው። ግን የግድ የእስላሚክ ባንክ መክሰት የለም ወይ የኦርቶዶክስ ባንክ ወይ የፕሮቴስታንት ባንክ እያልክ መክሰት የለም። ምንድን ነው ማድረግ ያለበት? ብዝነስ ነው የምትፈልገው። ያ ብዝነስ አገሩ በሙሉ ላይ ሄዶ የሚሰራ ነው የምትፈልገው። የኦሮሚያ ባንክ ጎንደር ሄዶ ስራት አለበት፣ እዛ የተቋቋመ ማለት ነው። ወይም አማራ ሀገር ላይ አማራ ክልል የሚሉት ላይ የተቋቋመ ደግሞ ሌላ ቦታ መስራት አለበት። ለዚህ ናሽናል ነው መሆን ያለበት፣ ከስሙ ጀምረ ማለት ከስሙ ከአወቃቀሩ ናሽናል ጀምረ። ስለዚህ ይሄ ባንክ የባንክ መነሻ ካፒታል በወረደ ቁጥር እንደዚህ በሰፈር ባንኮች የማቋቋም ፕሮባቢሊቲውን ስለሚያሰፋው እኔ በጣም ተስማምቶኛል። እንደውም እንዳልኩ ሌላ መመሪያ ያስፈልጋል። በሃይማኖትና በኮሚኒቲ ባንክ ማቋቋምን መከልከል ጥሩ ይመስለኛል፣ ለሀገር ከብሔራዊ ጥቅማችን አንጻር ሲታይ።
በማንነት በእምነትም ሆነ በዘውግ የተደራጀ ባንክ የሚቋቋም ከሆነ ስር የሰደደ አደጋ እሳቸው እንደሚሉት ሲስተሚክ ሪስክ ያመጣል። ይህንኑም ሲገልጹ ፕሮፌሰር አለማየሁ ገዳ እንዲህ ብለዋል።
ለምሳሌ ሲስተሚክ ሪስክ ያመጣል። ይሄ ምንድን ነው? ለምሳሌ እዚህ አገር ባንኪንግ ሲስተር ስታይ ባንኪንግ ሴክተሩ ስታይ ኮመርሻል ባንክ ነው የተያዘው። ለምሳሌ 65% የምትለውን ብድር ቁጠባ ምናምን የሚይዘው ኮመርሻል ባንክ ነው። ትንንሽ መነሻ አድርገህላቸው በየሰፈሩ ኤትኒክ ባንክ የሚቋቋም ከሆነ ምን ይሆናል መሰለህ? ሲስተሚክ ሪስክ ያመጣል ባንኪንግ ሲስተም። ለምሳሌ ኮመርሻል ባንክ ደብተር ያላቸው ሰዎች ከየትም ኤትኒክ ግሩፕ የመጡ ናቸው። ለምን? የሀገር ባንክ ነው ኮመርሻል ባንክ ነው ብሎ ነው የገቡት አይደል? አሁን አንድ ኤትኒክ ግሩፕ መጥቶ ያንን ዶሚኔት የሚያደርገው ከሆነ እኔ አንድ ኢሜል ነው የሚያስፈልገኝ ለመበተን ያንን ንውጡ፣ የገሌ ዘውግ እኮ ገብቶ ይዞታል፣ ስለዚህ ሌሎች ዘውግ ውጡ ካልኩኝ ይፈርሳል ያ ባንክ። ገባ? አንድ ላይ ሁለተኛ በስልጣን ላይ ያሉ አንዳንድ ቦታ ላይ ያሉ ጽንፈኛ የሆኑ ሰዎች ከአንዱ ባንክ ከብሔራዊ ባንክ ወደዚያ ይወስዳሉ። ይሄ ምንድን ነው? ይሄ ያመጣው ምንድን ነው? በዘውግ የተደራጀ ባንክ ከከፈትክ በቃ ቆንጆ ምሳሌ ምንድን ነው? ይሄ በዘውግ የተደራጀ ልዩ ኃይል እንደማለት ቤዚካሊ፣ በፋይናንስ ሆነ እንጂ። ስለዚህ እነዚህ ባንክ የእኛ ባንኮች ይህን በሚመለከት ፕሮባብሊ ህግ የሚያስፈልጋቸው ነው። አወጋገን ብትሄድ ማንም ያውቃል ማን እንደሆነ፣ አዋሽ ብትሄድ ማንም ያውቃል፣ ወይ ንብ ብትሄድ ከጀርባው ምን ዘውጌ እንዳለ ይታወቃል። ስለዚህ አሁን ይሄ ምንድን ነው የሆነው? እያፈጠጠ መጣ። አሁን ገባ፣ በፊትም አለ ግን አሁን እያፈጠጠ ነው። አሁን የሃይማኖት መልክ ይዛል፣ የጎሳ መልክ ከያዘ ከአገር አንጻር መጥፎ ነው። ይሄ ካፒታል እንደውም አነሰ ቢባል ነው ማለት ይሄ ካፒታል ጣሪያ መውጣት ለዚህ ስብራት ትንሹ መድኃኒቱ በጣም ትንሹ በጣም ትልቁ ሬጉሌሽን ማውጣት ነው። ሲሪየስ
በኢኮኖሚ ውስጥ ረገድ እንዴት ያውታል? ይሄኛው በፖለቲካው ረገድ የሚያመጣው ነው።
ፖለቲካልና ኢኮኖሚ ተቀላቀለ። አሁን ምን ይሆናል መሰለህ? የፖለቲካ ፓወር የያዘ ኢኮኖሚክ ፓወር የያዘ ይሆናል። ከዛ ስለ ኢኮኖሚክስ ምን ታወራለህ? ኢኮኖሚ እንደ እናንተ ጋር አይደለም። እናንተ ጋር ፍሪ የሆነ ኢኮኖሚክ ሲስተም ስላለ ኢንተርፕራይዝ ህጋዊ ሰውነት ባለው ድርጅት ባለምንም ዘውግና ሃይማኖት ሳይደረጅ ነው እናንተ ጋር ባንክረን የሚደረገው። ስለዚህ ፖለቲክስ ምንም አያገባው ር ስለሆነ ፖለቲካና ኢኮኖሚ መለያየት ቀላል ነው ለእናንተ እዛ ላሉ። እዚህ ሀገር ግን ፖለቲካና ኢኮኖሚ መለያየት በጣም በጣም ከባድ ነው በጣም። ስለዚህ ኢኮኖሚው ምን ያመጣል ካልከኝ፣ በቃ ያ ፖለቲካው ዶሚኔት ስለሚያደርገው ላይክ እንደናንተ ጋር ኢኮኖሚው ብቻውን አናላይዝ ማድረግ ትርጉም አይሰጥም።
አድማጮቻችን፣ ከፕሮፌሰር አለማየሁ ገዳ ጋር ያደረግነው ውይይት በዚህ አላበቃም። ተከታዩን በሚቀጥለው ዝግጅት ይዘን እንቀርባለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ።